ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው። እነኚህ ግለሰቦች እንደባለፈው በርካታ አድርጎት በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማናቸው በማለትና በመለየት ዋና መሪዎቹን የግድ ጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራው።
የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ ናቸው። ያስቸኳይ ጊዜ አዋጁን አስመልክቶ ዛሬ ከሰጡት መግለጫ የተወሰደ ነው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
የኦሮሞ ልጆች በዚህ ሰዓት የትምህርት ክፍላቸው ውስጥ ራሱ ዱላ የያዘ አስተማሪ ማየት አይፈልጉም። አይደለም መከላከያ ጠመንጃ የታጠቀ እንዲህ የሚገል ቀርቶ ማለት ነው።
እኚህኛው ደግሞ በኦሞናዳ ወረዳ ያሰንዳቦ ከተማ ነዋሪ ናቸው። ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን።
ከምሽቱ ዜና መካከል ዋና ዋናዎቹ የኢህአደግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ የፊታችን እሁድ ይጀምራል። ኤርትራ ውስጥ የአንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ላይ ብርሃን እንዲፈነጥቅ ምክንያት እንደሆነ ተገለጠ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአምስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ዛሬ ረቡዕ አዲስ አበባ በመግባት አንድ ብለዋል። ዝርዝሩ ወደ ኋላ ላይ ይቀርባል።
ሳምንታዊ ቅንብሮች፣ አሜሪካና ህዝቧ፣ እንዲሁም ዲሞክራሲ በተግባር በልዩ ልዩ ርዕሶች ላይ ያተኮሩ ዝግጅቶችን ይዘው ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ረቡዕ የካቲት 28 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ከአቀናባሪያችን ንጉሱ ታምሬ ጋራ የስርጭት መሐንዲሱም ኬልቪን አብሮን እስከ 4 ሰዓት ያመሻል። አሁን ወደ ዜናው እናልፋለን። የኢህአደግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ ለፊታችን እሁድ መጋቢት 2/2010 ቀጠሮ ያዘ። የኢህአደግ ጽህፈት ቤት ኃላፊውን አቶ ሽፈራው ሽጉጤን የጠቀሰው የአፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማዎች ውጤቶች በዚሁ የእሁዱ ስብሰባቸው ወቅት በጋራ እንደሚመክሩ አመልክቷል። ከስራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት 45 ተጠሪዎች የሚወከሉበት ባለ 180 አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርቲው ቀርቦ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተገልጧል። ለመጪ ለውጦች ማለት መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ ሊቀመንበርና የአባል ድርጅቱ የደቡብ ህዝቦች ዲሞክራሲያዊ ግንባር መሪ አቶ ኃይለ ማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስኪታወቅና ስልጣኑን እስከሚረከብ ኃላፊነታቸውን እያከናወኑ እንደሚቆዩ ታውቋል። አፍሪካ ኒውስ ባሰራጨው ዘገባ እገሌ ብሎ ስም አይጥራ እንጂ መጪው ጠቅላይ ሚኒስትር ኦሮሞ ሊሆኑ ይችላሉ የሚል ጭምጭምታም በሰፊው እንደሚናፈስ ተጠቁሟል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በቅርቡ የቀድሞ ሊቀመንበሩ ምክትል በነበሩት በዶክተር አብይ አህመድ መተካቱ ስትራቴጂካዊ ውሳኔ ነው እየተባለም ሲሆን ኃይለ ማርያም ደሳለኝ ጠቅላይ ሚኒስትርነቱን ከተረከቡ አንስቶ ምክትላቸው ሆነው እያገለገሉ ያሉት የሌላኛው የኢህአደግ አባል ድርጅት ብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን መሪ አቶ ደመቀ መኮንን መሆናቸው ይታወቃል። የኢህአደግ መሪዎች አይቀበሉት እንጂ በግንባር ውስጥ የበላይነት አለው የሚባለው ህዝባዊ ወያነ ሓርነት ትግራይ በቅርቡ ባካሄደው ሹምሽር ጠንካራ እጆች እንዳሏቸው የሚነገረው አቶ ደብረ ጽዮን ገብረ ሚካኤልን ሊቀመንበሩ አድርጎ መምረጡ ይታወሳል። ለገዢው ፓርቲና ለመንግስቱም ቅርበት እንዳለው የሚታወቅ አንድ የአገሪቱ መገናኛ ብዙሃን አውታርም የአቶ ሽፈራው ሽጉቴን መግለጫ አንተርሶ ባወጣው ዘገባ አገሪቱ ያለችበትን ወቅታዊ ሁኔታና የጥልቅ ተሃድሶውንም አፈጻጸም መነሻ በማድረግ የሥራ አስፈጻሚ ኮሚቴው ያሳለፋቸው ውሳኔዎችና ያስቀመጣቸው አቅጣጫዎች ያሉበትን ደረጃ ገምግሞ ቀጣይ አቅጣጫዎችን እንደሚያስቀምጥ ጠቁመዋል ብሏል። የኢህአደግ ሥራ አስፈጻሚ ኮሚቴና የምክር ቤቱ ስብሰባዎች እስካሁን ሳይካሄዱ የቀሩት የአስቸኳይ ጊዜ አዋጅ ተግባራዊ በማድረግና በሌላ በኩል ደግሞ የብሔራዊ ድርጅቶቹ የተናጠል ጉባኤዎችን ማካሄድ ወቅታዊ ክንዋኔው ስለነበሩ ነው ሲሉ የኢሃደግ ጽህፈት ቤት ኃላፊ መግለጫቸውን የዜና አውታሩ አክሎ ዘግቧል።
ኤርትራ ውስጥ አንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ጉዳይ ዙሪያ አንዳች ብርሃን ሳይፈነጥቅ እንዳልቀረ ተዘገበ። የአገሪቱ መንግስት በሚስጥር ይዟቸዋል በሚባሉ እስር ቤቶች ውስጥ ከ16 ዓመታት በላይ ለሚሆን ጊዜ የመንግስቱ መስራች የሆኑ ፖለቲከኞች ጭምር ታስረው እንደሚገኙም ተገልጧል። በኤርትራ የነጻነት ውጊያ ወቅት ታጋይ የነበሩት ኃይሌ ወልደ ተንሳይ ከድብቅ እስር ቤቶች በአንዱ ውስጥ መሞታቸውን ሰሞኑን በማህበራዊ መገናኛዎች እየተነገረ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች ለሚያደርጉትና ለሰባት ቀናት የሚዘልቅ የስራ ጉብኝታቸውን ዛሬ አዲስ አበባ ገብተው ጀምረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን የኢትዮጵያ አቻቸው ወርቅነህ ገበየሁ ከፍ ያለ አቀባበል አድርገውላቸዋል። ቲለርሰን ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ አፍሪካን የረገጡ የዩናይትድ ስቴትስ ከፍተኛው ባለስልጣን ናቸው። የውጭ ጉዳይ ሚኒስትሩ በዚሁ በኢትዮጵያ ቆይታቸው በፕሬዝደንት ትራምፕ የመጥፎ ጥላ ያጠላበትን የአፍሪካ ገጽታ ያድሳሉ ተብሎም ይጠበቃል። በጠቅላላው የቲለርሰን ጉብኝት ዙሪያ መጽሔት ዘገባ ይኖረዋል።
የሴራሊዮን ህዝብ አዲስ ፕሬዝዳንት ለመምረጥ በዛሬው ዕለት ወደ ድምጽ መስጫ ጣቢያ እያመራ መሆኑ ታወቀ። ያሁኑ ምርጫ በኢቦላ ቫይረስ ወረርሽኝ ለተጎዳችውና የምጣኔ ሀብት አቅሟም ለተሽመደመደው የምዕራብ አፍሪካዊት ሀገር ተስፋ ሰጪ መሆኑ ተነግሯል። ከሁለት የአምስት ዓመት የስልጣን ዘመናት በኋላ ፕሬዚዳንትነታቸው የሚያበቃውን ኤርነስት ቤይ ኮርማን ለመተካት 16 እጩዎች ናቸው ለውድድር የቀረቡት። በቀዳሚነት የሚገኙት ሁለቱ ተወዳዳሪዎች ገዢው የፕሬዚዳንቱ የመላው ህዝብ ኮንግሬስ ፓርቲ አባል ሳሙራ ካማራ እና የሴራሊዮን ህዝባዊ ፓርቲው ጁልየስ ማዳ ቢዮ መሆናቸው ታውቋል። ታላቁ ብሔራዊ ጥምረት የተሰኘውና በቀድሞ የተባበሩት መንግስታት ድርጅት ዲፕሎማት ካንዴ የሙኩላ የተሰየመው አዲስ ፓርቲ ግን የብዙ መራጮችን በተለይም የወጣቱን ቀልብ አለመሳቡ ተነግሯል። ማንኛውም ተመራጭ ከሚሰጠው እንደ ሳበ ተነግሯል። አድማጮች ይቅርታ። ማንኛውም ተመራጭ ከሚሰጠው ድምጽ 55 ከመቶ ካላገኘ ድጋሚ ድምጽ እንደሚሰጥም ይጠበቃል።
የዩናይትድ ስቴትስ ባለስልጣናት ሰሜን ኮሪያ የኒኩሌር ግንባታ ፕሮግራሟን ስለማቋረጥ ከዩናይትድ ስቴትስ ጋር ንግግሮችን ለመጀመር ያቀረበችውን ሐሳብ በጥርጣሬ እንደሚመለከቱት እየገለጡ ናቸው። ፒዮንግያንግ ተመሳሳይ ቃል ስትገባ ይህ የመጀመሪያ አይደለም። የአሜሪካ ድምጹ ቢል ጋሎ አጭር ዘገባ አድርሶናል። ሰለሞን ክፍሌ ያቀርበዋል።
የኪም ጆንግ ኡን ከደቡብ ኮሪያ ባለስልጣናት ጋር ለመጀመሪያ ጊዜ ተገናኝቶ መነጋገር የታየው እንደ አንድ ከፍተኛ የዲፕሎማሲ ድል ነው። ቹንግ ዊው ዮንግ የደቡብ ኮሪያ ብሔራዊ ጸጥታ ዳይሬክተር ያስረዳሉ።
The North expressed its willingness for frank talks with the US for discussing the issue of demilitarization.
ሰሜኑ ከዩናይትድ ስቴትስ ጋር ወታደሮችን ከድንበር አካባቢ ስለማንሳትና በሁለቱ አገሮች መካከል ግንኙነቶችን ስለማሻሻል ጉዳዮች በግልጽ ለመነጋገር ያለውን ፍላጎት ገልጿል ነበር ያሉት ቹንግ ዊ በኮሪያ ቋንቋ። ሰሜን ኮሪያ ከዋሽንግተን ደህንነቷ እንዲጠበቅ ማረጋገጫ ከተሰጣት በለውጡ የኑክሌር ጦር መሳሪያ ግንባታ ፕሮግራሟን ልታቋርጥ እንደምትችልም መግለጿ ተዘግቧል። እዚህ በዋሽንግተን ግን የዩናይትድ ስቴትስ ባለሥልጣናት የለም መቻኮል አያስፈልግም እያሉ ነው። የዩናይትድ ስቴትስ ብሔራዊ የደህንነት ቢሮ ዳይሬክተር ዳን ኮትስ
Maybe this is a breakthrough. I seriously doubt it, but
ምናልባት ይሄ ትልቅ ያቋም ለውጥ ሊሆን ይችላል። እኔ ግን በጥብቅ ተጠራጠራለሁ።
በዩናይትድ ስቴትስ መከላከያ ሚኒስቴር የደህንነት ክፍሉ ኃላፊ ሌተና ጀነራል ሮበርት አሽሊ በበኩላቸው ሰሜን ኮሪያ ተጨማሪ ሚሳኤሎችን የተኮሰችው አሁን በቅርቡ ከመሆኑ አቋያ የኑክሌር ጦር መሳሪያዎቿንም ልትሞክር ትችላለች ሲሉ ያላቸውን ጥርጣሬ አስረድተዋል። ሰሜን ኮሪያ የኑክሌር ግንባታ ፕሮግራሜን እሰርዛለሁ ስትል ባለፉት በርካታ ዓመታት በተደጋጋሚ ቃል የገባችው በለውጡ ከምዕራቡ ዓለም እርዳታና ሌሎች ነገሮችን ለማግኘት በመሞከር መሆኑ ይታወቃል። አንዴም ግን ቃሏን ጠብቃ አታውቅም። ፕሬዚደንት ዶናልድ ትራምፕ በበኩላቸው በትዊተር መልእክታቸው ዩናይትድ ስቴትስ በሁለቱም ማለትም በንግግሩ ላይም ሆነ እቀባውን በተመለከተ ጠንክራ ትገኛለች ብለዋል።
አድማጮች ዜናው አበቃ። The Voice of
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አሁን የዕለቱ አብይ ርዕስ
የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የማዘዣ እጽ ጽህፈት ቤት ኃላፊው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ አስታወቁ። እንደ ባለፈው በርከት አድርጎ በመሰብሰብ ሳይሆን የሁከትና ብጥብጡን ዋና መሪዎች ተጠያቂ ማድረግን መሰረት ያደረገ ስራ እየተሰራ ነው ማለታቸውን ጠቅሶ ሚኒስትሩ የሰጡትን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ባደረሰን በዚህ ዘገባው አዋጁን ተግባራዊ በማድረጉ ሂደት ላይ ሳሉ 17 የጸጥታ ኃይሉ አካላት መቁሰላቸውን መናገራቸውንና በሰላማዊ ዜጎች ላይ ስለደረሰው ጉዳት ግን በግልጽ ያመላከቱት ያለመኖሩን አክሎ ዘግቧል።
የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ ያስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በመን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው ያስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው ያስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን አመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል።
አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁን የህግ የበላይነት መረጋጋት ስላለበት ህጋዊ አሰራሩ ተጠብቆ በህግ የሚጠየቁ ይሆናል። ይሄን ከማድረግ አንፃር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው። እነኚህ ግለሰቦች እንደባለፈው በርከት አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራው። ስለዚህ ከዚህ አንፃር በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ።
ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች ያሏቸውን ተጠያቂ በማድረግ
በተደራጀ የነውጥ አግባብ የጸጥታ አካላትን ጭምር ወደ መተናኮስ እነሱ ላይ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርወረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ፣ በገጀራ፣ በጩቢ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችን ጭምር የማቃጠል ከአዋጁ በኋላ ባለው ጊዜ ውስጥ ብቻ 4 ተሽከርካሪዎች ተቃጥለዋል።
በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስተዋል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች ያጋጠሙ ማቸው ያለውን ችግር በመጥቀስ ጭምር ነው።
ቀድም እንዳልኩት ላይላቸው ቦምብ የተወረወረ እየተፈነከቱ የተለያየ ችግር የሚደረሰባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖርም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁ ራሳችሁን እዛ ውስጥ አስቀምጣችሁ ማለት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለ ምንም ችግር ሁሉ ነገር 100% የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህን የሚያጋጥሙት ነገሮች ግን የጸጥታ አካላት ይህን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድም ይችል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና ግንዛቤ ለማዳበር የሚጠቅም ነው የሚሆነው።
ይሄም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉ ነው የጠቆሙት።
በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ስታካልም ካለ ደግሞ ቀጣይም ተከታታይ ጥያቄነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማለት ያለብን። ስለዚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው ተመጣጣኝ ናቸው አይደሉም? ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው? በመጀመሪያ ማስተካከያ ጊዜ አዋጅ ቢሆን ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸው ነገሮች እነኛን ተግባራት የፈጸሙት አካላት በሕግ እንዲጠየቁ ለሕግ እንዲቀርቡ ተደርጓል። አሁን በዚህ መልኩ የሚያጋጥም ነገር ካለ መናጠራው ነው የሚሆነው።
የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ።
ቀደም ብዬ እንዳስቀመጥኩት ይሄ መንግስት በህዝብ የተቋቋመ መንግስት ነው። በህዝብ ምርጫ የተቋቋመ መንግስት ነው። ህጋዊ መንግስት ነው። ስለዚህ ይሄን ህጋዊ መንግስት ህገወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ህዝብም የለም በአሁኑ ሰዓት።
የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኦሮሚያ ክልል በጅማ ዞን በኦሞናዳ ወረዳ አስንዳቦ በተባለች ከተማ በቅሮችና በታጠቁ የመከላከያ ሰራዊት አባላት መካከል በተፈጠረ ግጭት ወጣቶች በጥይት ቆስለው ሆስፒታል መግባታቸውን የቅሮ ወጣቶችና የሆስፒታል ምንጮች አረጋገጡ። በሌሎች የክልሉ ከተሞችም ግጭትና ውጥረት መኖሩን ተናግረዋል። ለሶስት ቀናት ተጠርቶ በነበረው አድማ መንገዶች በሙሉ ዝግ እንደነበሩና አድማው ዛሬ ስለሚጠናቀቅ መንገዶቹ እንደሚከፈቱ ወጣቶቹ ገልጠዋል። ህዝቡ የሚጠይቀው አስቸኳይ ጊዜ አዋጁ እንዲነሳና መከላከያ ሰራዊት ከከተሞቹ እንዲወጣ ነው ብለዋል። ሲሆን ግርማ
በኦሮሚያ ክልል የተለያዩ ከተሞች የሚገኙ ያነጋገርናቸው ነዋሪዎችና ቄሮች እንደሚሉት የአስቸኳይ ጊዜ አዋጁን በመቃወምና የመከላከያና የፌደራል ፖሊስ አባላት ከየከተሞቹ እንዲወጡ ለመጠየቅ በተጠራው የሶስት ቀናት የእንቅስቃሴ ማቆም አድማ ምክንያት አብዛኞቹ ዋና መንገዶች ተዘግተው እንደነበረ ነው። በዚህም ምክንያት በኦሮሚያ ክልል በጅማ ዞን በኦሞ ናዶ ወረዳ አሰንዳቦና ሾኔ በተባሉ ከተሞች መካከል ወደ 50 የሚጠጉ ተሽከርካሪዎች እንቅስቃሴያቸው ተገቶ እንዲቆሙ መደረጋቸው ነው። በአካባቢው ከቄሮ አስተባባሪዎችና ተወካዮች አንዱ እንደሆነ የገለጸልን ወጣት በቦታው ላይ ዛሬ ተፈጥሯል ያለውን ያስረዳል።
በእኛ አካባቢ የተፈጠረው ነገር እንደ መላ ኦሮሚያ ነው። 3 ቀን አድማ ነበረ። ዳካ ሆኖ መኪናዎች አኝዮ መጥቶ ነበሩ። ሾኔ የምትባል ከተማ አለ ከአሰንዳቦ አንድ 5-6 ኪሎ ሜትር ርቆ ማለት ነው። 3 ቀን እዛ ቆይተዋል እነዚህ መኪናዎች። በአሰንዳቦ ቄሮ እና በሾኔ ቄሮ ትብብር እነሱ እዛ ጋር ምግብ ምናምን ይላል እነሱን ምሳ እራት ምናምን እየሰጠን ነበር። ዛሬ እንደ አጋጣሚ ሆኖ እነ መከላከያ መጥቶ መንገዱን ክፈቱ ምናምን አሉት። መንገዱን አንከፍትም ምንም 3 ቀን አድማ ስላለን እኛ 3ቱን ደርሰን ከዛ በኋላ እንከፍታለን አድማ ላይ ነን ስንል ከዛም በኋላ መጥቶ እነሱ ልጆችን መምታት ጀመሩ። ሰውም ከርቀት ላይ በስናይፐር ምናምን የመጡ ነበሩ። ልጅ 3 ሰው ነው ተገኝ ተመታ። መንገድ ዳር ነበሩ ልጆች። ቤት ራሱ እንደተተኮሰ እኮ የምናቆለም ጦር ሜዳ ነው የሚመስሉ። ዛሬ አከንዳቦ እንደ ጦር ሜዳ እየተኖረ ነበረ። በእጅ ምናምን ተያይዘዋሉ። እንደውም በጣም እንትን ነበረ ረምሻ። ልጆችን መምታት መቅበብ፣ ቤት ገብቶ ምናምን ከቤት ውስጥ ያወጡ ህፃን ሳይቀር ወጣት ሳይቀር እናት አባት ምናምን አውጥቶ የደረፉ ነበሩ። ይህ እንደ አስቸኳይ አዋጁ ኦሮሞ ህዝብን በጣም በቃ አይወክልም አንፈልግም ብለን አስቸኳይ አዋጁ በአሁኑ ሰዓት እሱን ለመቃወም ብለን ነው እኛ እንደ መላ ኦሮሚያ ማለት ነው። አቄሮ ሀገሪቱ ላይ በሰላም ለመኖር አገሪቷ ሰላም ሆና በቃ አንድ ኪሎ ብሎ ቄሮ ራሱ ሩቁ የተደረገበት ጭቆና 27 አመት ሙሉ ህዝባችን በጣም ተጨቁኗል። ይብቃን በዲሞክራሲ በሰላምና በፌደራሊዝም አስተዳድሩን ብለን በቃ የተቃወሙን። የቄሮ እንቅስቃሴ ምንም የታጠቀ ኃይል የለው፣ እሱ በድምጽ ብቻ ነው።
የተመቱት ሰዎች የተወሰዱት ወደ ኦሞናዶ ሆስፒታል እንደሆነ የገለጸልን ሲሆን ሁኔታውን ለማጣራት ወደ ሆስፒታሉ ዋና ስራ አስፈጻሚ አቶ ኑረዘማ ጋልጋር ደውዬ ነበር።
ሁለት ልጆች ተወርሶ ገብቶ ነበረ። አንደኛ ሆስፒታል ያው የመጀመሪያ ደረጃ ሆስፒታል ነው። ሁለተኛ ደረጃ የሚደረገው እርዳታ ከተደረገ በኋላ ሁለቱንም ወደ ጅማ ዩኒቨርሲቲ ሜዲካል ሴንተር ሪፈር አድርገናቸው እዛ ናቸው። ጉዳታቸው ያው እኔ ሆስፒታሉ ኃላፊ ነኝ። ኤግዛክትሊ እዛ ጋር ባለሙያ አለ። እና አንደኛው ልጅ ቀኝ ደረቱ አካባቢ ላይ ተመቶ ነበረ። በጊዜው ምልክ እንደደረሰ በሳምቦ አካባቢ ላይ ደምና አየር ቋጥሮ ስለነበረ በኒሞቶራክስ ሄሞቶራክስ በሚባለው በሕክምና ያውቃል። ከዛ በኋላ ሐኪሞቹ ቼስት ቲዩብ አስገብተውለት የሚደረግ ልክ ከደረገ በኋላ ጅማ ሆስፒታል ሪፈር አድርገናቸዋል። አንደኛው ልጅም እንደዚህ ግንባሩ ላይ ተመቶ ነበረ እና እሱንም ሁለት አምቡላንስ በወረዳው ባለውን አስተባብረን ሁለተኛም ወረዳው ነው ሪፈር አድርገናቸው አሁን በጅማ ዩኒቨርሲቲ ሜዲካል ሴንተር ሕክምና የተደረገላቸው ነው። አንድ ሐኪሞቹ መረጃ ሁለቱም በጥይት ነው የተመቱት ነው የሚለው ካርዳቸውንም ለማየት ሞክሬ ነበረ። አንደኛው ልጅ አወል አባዋሪ ይባላል። ሁለተኛው ሙስሊም ህዝባሁ ነው የሚባለው።
ሌላው ስሙን መግለጽ ያልፈለገ የአካባቢው ነዋሪ 50ዎቹ ተሽከርካሪዎች ታግተው ሳይሆን አድማውን ተግባራዊ ለማድረግ ከነበረ ፍላጎት ተይዘው ነው የቆዩት ይላል።
ያው እንቅስቃሴ ኦሮሚያ ውስጥ አልነበረም። እነኚህ መኪናዎች እንቅስቃሴ አድማ የስራ ማቆም አድማ ከተመታ በኋላ ነው እዛች ቦታ ላይ ሲደርሱ መንገድ ዝግ ስለሆነ እዛው ቄሮ የተንከባከባቸው እንጂ ቄሮ መኪና አላቆመም። መንገድ ዝግ ነበር ታውጆ እንደ ኦሮሚያ ቄሮ ሆን ብሎ አላስቆማቸውም። በግፍ መንገድ ዝግ ስለሆነ ቆሙ፣ ቄሮ እዛ ተንከባከባቸው። ለምን አድማውን የጠራው ቄሮ ስለሆነ ኃላፊነት ስላለበት ደህንነታቸውን ሲከታተል ነበር።
በመጨረሻም ዛሬ ተሽከርካሪዎቹ ወደ ጅማ መመለሳቸውን ገልጾ የአድማው ምክንያት ግልጽ ነበር ይላል።
እንዳልፈለገ እንደሚቃወም ለመግለጽ መሰረዙንም ለመጠየቅ እንዲሰረዝለት እና በኖርማሉ ህገ መንግስት ለመተዳደር ሲል ነው። የኦሮሞ ልጆች በዚህ ሰዓት የትምህርት ክፍላቸው ውስጥ ራሱ ዱላ የያዘ አስተማሪ ማየት አይፈልጉም። አይደለም መከላከያ ጠመንጃ የታጠቀ እንዲህ የሚገል ቀርቶ ማለት ነው።
ነዋሪዎቹ እንደሚሉት አድማው የተካሄደው መንገድ በመዝጋትና የንግድ እንቅስቃሴን በማቋረጥ እምቢተኝነትን በማሳየት ነበር ይላሉ። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ በበኩሉ ዛሬ በሰጠው መግለጫ በሀገሪቱ አንዳንድ አካባቢዎች የተፈጠረው አለመረጋጋት የቀለም አብዮት መልክ እየያዘ ነው፣ የአብዮቱ አራማጆች ደግሞ ተከታታይ ሁከቶችን እየጠሩ ነው ብሏል። በዚህም እስካሁን 17 የጸጥታ አካላት ላይ ጉዳት መድረሱንና 4 ተሽከርካሪዎች መቃጠላቸውን እንዲሁም 10 ተሽከርካሪዎች መጎዳታቸውን መከላከያ ሚኒስቴርና የኮማንድ ፖስቱ ሴክሬታሪያት አቶ ሲራጅ ፈጌሳ ተናግረዋል። አቶ ሲራጅ በኦሮሚያ ክልል ስለጠፋው የሰው ህይወት ያሉት ነገር ባይኖርም ሰሞኑን የአሜሪካ ድምጽ ያነጋገራቸው የተለያዩ የአካባቢው ነዋሪዎች፣ የሟች ቤተሰቦች፣ የሆስፒታል ኃላፊዎችና የከተማ ከንቲባን ጠቅሶ እስካሁን 6 ሰዎች በጸጥታ ኃይሎች መገደላቸውንና የዛሬውን ጨምሮ ከ28 ሰው በላይ በጥይት መመታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩም የመጽሔት ትንታኔ ርዕስ ወደ አዲስ አበባ የሚወስደን ይሆናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በዜናው እንደዘገብነው ኢትዮጵያን ጨምሮ በ5 የአፍሪካ ሀገሮች ለሚያደርጉትና ለ7 ቀናትም የሚዘልቀው የስራ ጉብኝታቸው ዛሬ አዲስ አበባ ገብተዋል። ዩናይትድ ስቴትስ ከአህጉሪቱ ጋር ያላትን ቁርኝት ለማጠናከር የታለመ መሆኑ በተነገረለት በዚህ ጉብኝታቸው ከቻድ፣ ከጅቡቲ፣ ከኬንያ እና ከናይጄሪያ መሪዎች ጋርም ተገናኝተው ይወያያሉ። ለዝርዝሩ ቆንጅታየ።
የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትናንት እዚህ ዋሽንግተን አቅራቢያ ባሰሙት የፖሊሲ ንግግር አፍሪካ በዓለም አቀፍ ጸጥታ ጉዳይ ቁልፍ አካል እንደሆነች ነበር ያመለከቱት።
To understand where the world is going, one must understand that Africa is a significant part of the future.
ዓለም በምን አቅጣጫ እየተጓዘች እንደሆነ ለመረዳት የሚፈልግ አፍሪካ ያላትን ትልቅ ስፍራ መረዳት ይኖርበታል።
ይህ የሚኒስትር ቲለርሰን አነጋገር ታዲያ ባለፈው ጥር ወር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስለ አህጉሪቱ አሉት ከተባለው ጸያፍ አነጋገር የተለየ መሆኑ ተስተውሏል። በጸረ መንግስት ተቃውሞዎች የንግድ ቤቶችና መንገዶች በተዘጉባት በኢትዮጵያ ጉብኝታቸውን የጀመሩት ቲለርሰን ወደ አፍሪካ የተጓዙ የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን ናቸው። ጉዟቸውን ከመጀመራቸው አስቀድመው በሰጡት ቃል ጸጥታ ለዩናይትድ ስቴትስ አንዱ ዋና ቅድሚያ ትኩረት የምትሰጠው ጉዳይ መሆኑን አስገንዝበዋል።
Terrorism knows no borders. In the Sahel and the Lake Chad basin, Boko Haram,
የምዕራብ አፍሪካ እስላማዊ መንግስት፣ የማግረብ አካባቢ አልቃይዳና ሌሎችም ቡድኖች አካባቢዎቹን እየተለማመዱና እንደየሁኔታውም እየተጣጠፉ በመላ አካባቢው ጥቃቶችን ለማድረስ የሚችሉ ናቸው። ወደፊት ይህንን ጥቃት ለማቀድና ለመፈጸም የሚያስችላቸውን ብቃት ለመሰባበር ክልላዊ ትብብር መፍጠር ወሳኝነት አለው።
ዩናይትድ ስቴትስ አህጉር አፍሪካ ላይ ቁጥሩ 6000 የሚሆን ወታደር አላት። የዩናይትድ ስቴትስ የምክር ቤት አባላትም አፍሪካ ውስጥ ያለ የጸጥታ ፈተና ዩናይትድ ስቴትስ ላይ በቀጥታ አንድምታ ሊኖረው እንደሚችል ነው የሚያስገነዝቡት። ማክ ቶርንበሪ የዩናይትድ ስቴትስ ምክር ቤት የጦር ኃይሎች የጦር አገልግሎቶች ጉዳይ ኮሚቴ ሊቀመንበር ናቸው እንዲህ ይላሉ።
A concern is that the terrorist threat in and from Africa
ሽብርተኛ ቡድኖች እንዲስፋፉ እድል የሚሰጡት አስተዳደር አልባ ስፍራዎች፣ ደካማ የመንግስት ተቋማት፣ የተዳከመ ጸጥታና ደካማ የምጣኔ ሀብት ይዞታዎች አፍሪካ አህጉር ውስጥ አሉ። አሳሳቢው ጉዳይ ደግሞ አይሲስ ከኢራቅና ከሶሪያ ተገፍቶ ሲወጣ የሽብር አደጋው አፍሪካ ውስጥና ከአፍሪካ በመነሳትም እየተባባሰ የሚመጣ መሆኑ ነው።
የውጭ ጉዳይ ሚኒስትር ቲለርሰን አፍሪካን የሚጎበኙት ወይም እየጎበኙ ያሉት የትራምፕ አስተዳደር አፍሪካን ቸል ያለ ነው ተብሎ በሚነቀፍበት ባሁን ወቅት መሆኑ ነው። የዩናይትድ ስቴትስ የሰላም ተቋሙ ጆኒ ካርሰን እንዲህ ይላሉ።
This is a great opportunity for him to underscore the long standing
የጉብኝት ዩናይትድ ስቴትስ ከአፍሪካ ጋር ያላትን የረጅም ጊዜ ግንኙነት አጠናክረው ለማስገንዘብ ትልቅ ድል ይሰጣቸዋል። ትልቅ ክብር የሚገባው ሊኮተኮት የሚገባም ግንኙነት ነውና።
ሚስተር ቲለርሰን የአፍሪካ ጉዟቸውን ከመጀመራቸው አስቀድሞ ለበርካታ የአፍሪካ ሀገሮች የሚሆን በአዲስ እርዳታ 533 ሚሊዮን ዶላር መመደቡን ይፋ አድርገዋል። የውጭ ጉዳይ ሚኒስትር ቲለርሰን የአፍሪካ ጉብኝት ፕሬዝዳንት ዶናልድ ትራምፕ አስተዳደሩን ከአንድ አመት ከጥቂት ወራት በኋላ መሆኑ ነው። ሚስተር ትራምፕ ለአፍሪካ የያዙትን አጀንዳ አሁንም እየገመገመች ባለችው አህጉር የሚስተር ቲለርሰን ጉብኝት ትልቅ ትኩረት ተሰጥቶታል።
አድማጮች አሁን ማሳሰቢያ።
ማስታወቂያ ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
ሳይፎን
PSIPHON ተብሎ ነው የሚጻፈው።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኛሉ። የቪኦኤ ሳይፎን የሚገኝበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ
ለመልካም ዜና @siphon3.com ኢሜል ያድርጉ።
ለመልካም ዜና @siphon3.com
ኢሜል ያድርጉ። ሲጻፍ እንደዚህ ነው።
መልካም ዜና አንድ ቃል ነው።
melkamzena@psiphon3.com
melkamzena@siphon3.com ኢሜል ይላኩ።
ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርሶታል።
የደረሰውትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት
ወይንም ኢንስቶል ያድርጉት። ከዚያም
ቢሹ ወደ ቪኦኤ አምሃሪክ
ወይም ቪኦኤ አማርኛ ወይም ቢሹ
ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው
ይቅዘፉበት። ሳይፎን ከቪኦኤ በነጻ።
ሳይፎን ከቪኦኤ በነጻ።
አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከአዲስ አበባ።
የኢህአዴግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ የፊታችን እሁድ ቀጠሮ ይዟል። የኢህአዴግ ጽህፈት ቤት ኃላፊውን አቶ ሽፈራው ሽጉጤን የጠቀሰው አፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማዎች ውጤቶች በዚሁ የእሁዱ ስብሰባ ወቅት በጋራ እንደሚመክሩ አመልክቷል። ከስራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት 45 ተጠሪዎች የሚወከሉበት ባለ 180 አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርላማው ቀርቦ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተገልጧል። ለመጪ ለውጦች መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ የወቅቱ ሊቀመንበርና የአባል ድርጅቱ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ዴህዴግ መሪ አቶ ኃይለ ማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስከሚታወቅና ስልጣኑን እስከሚረከብ ኃላፊነታቸውን እያከናወኑ እንደሚቆዩ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአፍሪካ በሚያደርጉት የስድስት ቀናት ጉብኝት መጀመሪያ ዛሬ አዲስ አበባ ገቡ። ሚስተር ቲለርሰን አፍሪካን ሲጎበኙ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ከተመረጡ ወዲህ የመጀመሪያው የዩናይትድ ስቴትስ ከፍተኛው ባለስልጣን መሆናቸው ነው። የውጭ ጉዳይ ሚኒስትሩ ፕሬዚዳንት ትራምፕ በቅርቡ በአፍሪካ ሀገሮች ላይ የሰነዘሩትን ዘለፋ ያስተባብላሉ ተብሎ የተጠበቀ ነው። ሚስተር ትራምፕ ባለፈው ወር ፌብሩዋሪ መጀመሪያ አካባቢ ያሰሙት ዘለፋ አዘል ንግግር ብዙ የአህጉሪቱን መሪዎች በብርቱ አስቆጥቷል። አርዕስተ ዜናው ይኸው ነው።
አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ሁለተኛውን አጋማሽ ቀደም ብሎ በሰማችሁት የሰዓቱ የዓለም ዜና ጀምረናል። በዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምንሻገረው። አሜሪካና ህዝቧ። አሁን የአሜሪካና ህዝቧ ቅንብር ነው። ባለፈው ሳምንት በማህበራዊ መገናኛ ብዙሃን ፎቶዋ ዝና ያተረፈላት ትንሽዬ ጥቁር አሜሪካዊት ልጅ ይመለከታል ትለናለች ቆንጅታዬ በመንደርደሪያዋ። የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን ግዙፍ ፎቶግራፍ ወደ ላይ አትኩራ ስትመለከት የምትታየው ፓርከር ከሪ ነች። ቆንጅት የኢትዮጵያዊት አሜሪካዊት ምሁር አስተያየትም አክላለች። እንሆ ወደ ቅንብሩ።
ልክ ነህ አሉላ። የቀድሞዋ የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ በእጅ የተሳለ ምስል ነው ይችን ትንሽ ልጅ ያፈዘዛት። ልጅቱ ፓርከር ከሪ ትባላለች። ዋሽንግተን ዲሲ ነዋሪ የሆኑት እናቷ ጄሲካ ከሪ ባለፈው ሳምንት ፓርከርን ለጉብኝት ወደ ፎቶ ቤተመዘክሩ ይዘዋት ይሄዳሉ። ያን ሰዓት ነው ይቺ ትንሽ ልጅ ገና 3 ዓመት ሳይሞላት ታሪክ የሰራችው። ለውድድር ከቀረቡ ብዙዎች መካከል በተመረጡ ጥቁር አሜሪካዊት ሰዓሊ የተሳለው ግዙፉ የሚሼል ኦባማና የባለቤታቸውም እንዲሁ በጥቁር አሜሪካዊ የተሳለው ምስል በቅርብ ጊዜ ተመርጠው ለሕዝብ እይታ መቅረባቸው ይታወሳል። ነገ እንደ አውሮፓውያን አቆጣጠር መጋቢት 8 ማርች 8 ዓመታዊ ዓለም አቀፍ የሴቶች ቀን እንደመሆኑ በዋዜማው ዛሬ ለአሜሪካና ሕዝቧ መርጨው ነው። ከፍ ያለ የሕዝብ ተወዳጅነት ያላቸው ሚሼል ኦባማ ምስል ወትሮም የሚያዘወትሩትን እጅጌ የለሽና ከላይ ጠበቅ ብሎ ከወገብ በታች ሰፋ ብሎ በነጭ መደብ ላይ ቀይ፣ ጥቁርና ቡናማ ምስሎች ያሉት ቀሚስ ለብሰው አንድ ክንዳቸው ጉልበታቸው ላይ አረፍ ብሎ በአንድ እጃቸው አገጫቸውን ደገፍ አድርገው ጸጉራቸው ዠቅ ብሎ ትከሻቸው ላይ ወርዶ የሚታዩበት ስዕል ነው። ዘመኑ ፎቶ አንሺ ፍለጋ መሯሯጥ የቀረበት፣ ቅጽበታዊ ክስተቶችን በእጅ ስልክ ካሜራ ለቀም ማድረግ የሚቻልበት በመሆኑ ይቺ ትንሽ ልጅ ድምቅ ቀይ ካፖርቷን ለብሳ ከስዕሉ ግርጌ ቆማ ለረጅም ጊዜ ተመስጣ ታስተውላቸዋለች። ሚሼል ስዕላቸውን መርቀው የከፈቱ ዕለት በስሜት የተናገሩትን አንዳች መልአክ ለልጅ በሚገባ ቋንቋ ላንቺ ነበርኩ እንዲህ አሉት ብሎ በጆሮዋ ሹክ ያላት ይመስላል ስትታይ። ምስላቸው በታላቁ ተቋም ከቀደሙ ስመጥሮች ጎን በመሰቀሉ የተሰማቸውን ቀዳማዊት እመቤት ሚሼል ኦባማ እንዲህ ሲሉ ነበር የገለጹት።
But most of all, I am so incredibly grateful to all of the people who came before me in this journey. The folks who built
ከሁሉም በላይ ግን በዚህ ጉዞ ከኔ በፊት የነበሩትን ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን ወዳለሁ። ምክንያቱም እናንተም እንደምትገምቱት ከኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የተሳለለት ሰው እስከማውቀው ድረስ የለም። ልክ ነኝ አይደል ማማ
ብለው እዚያው ምረቃው ስነ ስርዓት ላይ የነበሩትን እናታቸውን ሜሪያን ሮቢንሰንን ጠየቁ። አያቶቻቸውንም አነሱ ሚሼል ኦባማ። እንደነሱ ታታሪ ሰራተኞች ወንዶችና ሴቶች ጥረታቸው ለብዙ ቦታ ሊያደርስ የሚገባ ሆኖ ሳለ በቆዳቸው ቀለም ምክንያት ብቻ ያልደረሱ አሉ ካሉ በኋላ ለዚህ ለመብቃቴ ምክንያት የሆኑኝ ያነጹኝ ብለው እናታቸውን ሜሪያንንና አሁን በህይወት የሌሉትን አባታቸውን ፍሬጀር ሮቢንሰንን አንስተዋል። ቀጥለው ያሉት ነበር ትንሽቱ ፓርከር ከሪ ልብ በሆነ መታታዊ ቋንቋ የገባም ይመስለው።
I'm also thinking about all of the young people, particularly girls and girls of color, who in years ahead will come to this place and they will look up and they will see an image.
ሴት ልጆችን ጥቁር ሴቶች ልጆችን ያሰምኳቸው ነው። ወደፊት ወደዚህ ቦታ ሲመጡ በዚህ ታላቅ ተቋም እነሱን የምትመስል ሴት ምስል ተሰቅሎ ያያሉ። እነሱ ላይ ምን አይነት አንድምታ እንደሚኖረው አውቃለሁ። እኔም እንደነሱ ነበርኩኝ።
And I know the kind of impact that will have on their lives because I was one of them.
እናም ያቺ ቅንጣት የምታክል ልጅ ፓርከር ትኩር ብላ የሚሼልን ምስል ስትመለከት እናቷ ጄሲካ አንድ ፎቶ ብቻ ሊያነሷት ቆመው ነበር። አኳኋኗ ገርሟቸው ሁኔታዋን ያስተውላሉ። ያን ሰዓት ነው ከሰሜን ካሮላይና ከቤተሰቡ ጋር ለጉብኝት የመጣው ይህን ብሔራዊ የታላላቆች ምስል ቤተመዘክር ሲጎበኝ የነበረ የ37 አመቱ ቤን ሃይንስ ስልኩን ወጣ አድርጎ ፓርከር አይኖቿን ተክላ በግርምት ሚሼልን ስትመለከት በካሜራው ቀብ ያደረጋት ፎቶውን ፌስቡክ ላይ ይለቀዋል። በዚያ ነው ህፃን ፓርከር ከመቅጽበት ታዋቂ ሆነችው። ያንን ፎቶዋን ያዩ ብዙዎች ደስታቸውን ገለጹ፣ በፈንታቸውም ሲያሰራጩት ቆይተዋል። ብዙዎች ታዲያ ሚሼል በንግግራቸው እንዳሉት እንደ ፓርከር ያሉ ሴቶች ልጆች እኔም እንደ ሚሼል መሆን እችላለሁ ብለው ይበረታቱበታል ብለው ተደስተዋል። የአካባቢያችን ነዋሪ የሆነችውና ለጥቁር አሜሪካውያን የኮንግረስ አባላት ማህበር በጎ አድራጎት ተቋም ኮንግረሽናል ብላክ ኮከስ ፋውንዴሽን የምርምር ምክትል ፕሬዝዳንት የሆነችው ዶክተር መና አክሊሉ ደምሴም ታሪካዊነት እና ተምሳሌታዊነት እንዳለው ትናገራለች።
በጣም የሚገርም ፎቶ ነው። ልጅቷ ትኩር ብላ ሚሼልን የምትመለከተው ለቀዳማዊት እመቤትነት የበቁ የሷ ነጸብራቅ የሆኑ ሴትን ምስል ነው። ጥቁር ሴቶችና ሴቶች ልጆች እንዲህ ያለው ቦታ የመድረስ እድል ኖሯቸው እንደማያውቅም የሚያስታውስ ገጠመኝ ነው። ስለዚህ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት ባራክ ኦባማ ታሪክ ጥቁር ወጣት ወንዶችና ሴቶችንም የሚያነቃቃ እንደመሆኑ ሁሉ የሳቸውም እንደዚያው የሚያበረታታ ሆኖ አግኝቻለሁ።
ተምሳሌታዊነቱንም ስትገልጽ ዶክተር መና ሴት ልጆች ይህንን ሲያዩ ወደፊት አድገውም ጭምር የመጀመሪያ ጥቁር አሜሪካዊ ፕሬዝዳንት ከመመረጣቸው በፊት ፈጽሞ አይተውት የማያውቁትን ነገር እያዩ ነው። ይህች ትንሿ ጥቁር አሜሪካዊት ልጅ በርግጥ አሁን ባለችበት እድሜዋ ያ መስል የሚያሳየው እሷን የምትመስል ሴት ብቻ ሳይሆን ለቀዳማዊት እመቤትነት የመብቃት ትልቅ ታሪክ ያላትን ሴት መሆኑን አሁን በዚህ እድሜዋ አታውቀውም ብላለች። ይበልጡን ታሪካዊ የሚያደርገው ደግሞ አለች ዶክተር መና።
The symbolism behind it is also really it makes you emotional because it's a picture where a lot of black girls can see even in
በዚህ ፎቶ የሚንጸባረቀው ተምሳሌታዊነት ስሜትን ይኮረኩራል። ምክንያቱም ጥቁር ሴቶች ልጆች አዋቂዎችም ከሆኑ በኋላ እነሱ እየጓጉለት ያልደረሱበትን እድል የሚያሳይ በመሆኑ ነው። እቺ ትንሽ ልጅ እንደዚህ በግርምት ተኩር ብላ የምትመለከታቸው ሴት እሷን የሚመስሉ ብቻ ሳይሆኑ የመጀመሪያ ጥቁር ቀዳማዊት እመቤት ሆነው ታሪክ የሰሩ ሴት መሆናቸውን አሁን አጣቀውም። ይበልጡን ታሪካዊ የሚያደርገውም እሱ ነው። ጥቁር ፕሬዝዳንት ከተመረጡ ወዲህ ነው ጥቁር ሴቶች ልጆች የነሱ ነጸብራቅ የሆኑ ሴት በዚህ ደረጃ ታላቅ ቦታ ደርሰው ለማየት የቻሉትና።
የገጠመኝ አበረታች የመሆኑን ያህል የሚያስታውሰንም እውነታ አለ ካለች በኋላ ዶክተር መና ሰዎች ሁሉ በተለይም የቺን ሀገር የገነባት አፍሪካውያን አሜሪካውያን እኩል እድል እንዲያገኙ ወደፊት መከናወን ያለበትን የሚያስታውሰን ነው ብላለች። እንደዚህ እንደ ቀድሞዋ ቀዳማዊት እመቤት ምስል እዚህ ቦታ ላይ መዋሉ ብርቅ ሊሆን የቻለበትን ምክንያት ተገንዝበን ይህ የተለመደ ወትሯዊ እንጂ እንግዳ ነገር እንዳይሆን ስራ እንደሚጠብቀን የሚያስታውሰን ጭምር ነው ብላለች። ልጆች የራሳቸውን ምስል ሲያዩ ደስ እንደሚላቸው እርግጥ ሆኖ ነገር ግን የእኩልነቱ ጉዳይም ሀቅ በዚህ መሃል እንዳይዘነጋ ለማለት ነው ብላለች።
አድማጮች በነገራችን ላይ የቆንጅት ዝግጅት ላይ ቀደም ብለን የተቀስናትቺ ታዳጊ ትንሽ ልጅ ፓርከር ከሪን ቀዳማዊት እመቤት ሚሼል ኦባማ ትላንት ማክሰኞ በአካል አግኝተው ወደ ቤትም ጋብዘው ያጫወቷት መሆኑን ጠቆም ለማድረግ ነው። አድማጮች ታዲያ የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ቀጣዩ ሳምንታዊ ቅንብር ዲሞክራሲ በተግባር።
የህዝቦች ህብረት ለነጻነትና ለዲሞክራሲ በተባለው ድርጅት አማካኝነት በወቅቱ የኢትዮጵያ ሁኔታ ላይ ለመወያየት በቅርቡ ለንደን ላይ የተጠራ ጉባኤ ብዙዎችን አሳትፏል። በጉባኤው ላይ የህዝቦች ህብረት ለነጻነትና ለዲሞክራሲ አባል ድርጅቶችን ጨምሮ የአፋር ነጻነት ግንባር፣ የጋምቤላ ሁለት እንቅስቃሴዎች፣ የሻኪቾ ህዝቦች ለዲሞክራሲና ለኢትዮጵያ አንድነት፣ የኦሮሞ ፓርላማ ጉባኤና የኦሮሞ ነጻነት ግንባር፣ ተጠቅ ኢትዮጵያ ለነጻነትና ለዲሞክራሲ፣ የኦጋዴንና የቤንሻንጉል ነጻነት ግንባሮች ተሳትፈዋል። አሁን በኢትዮጵያ ያለው ሁኔታ አሳሳቢ ደረጃ ላይ መድረሱን በመገንዘብና ህዝቡ ጨካኝ ሲል በገለጡት አገዛዝ የሚደርስበትን ስቃይ ለማብቃት የጉባኤው ተሳታፊዎች በሙሉ ያለምንም ቅድመ ሁኔታ በአንድነት ለመስራት ተስማምተዋል ብለዋል ስብሰባው በኋላ ባወጡት መግለጫ ላይ። ሰሎሞን ክፍሌ ከጉባኤው ተሳታፊዎች ያነጋገራቸው እንግዶች አሉ። ተከታዩን ዘገባ ለምሽቱ ዲሞክራሲ በተግባርም አዘጋጅቶታል።
ከሁለቱ ቀናት ጉባኤ በኋላ ተሳታፊዎች ከድርጅቶች ውስጥ በከፍተኛ የፖለቲካ ስልጣን ላይ ያሉ አመራሮች ተመርጠው በጋራ እንቅስቃሴውን እንዲመሩ በሙሉ ድምፅ ተስማምተዋል። በተደረሰው የተግባር ዕቅድ ስምምነት መሠረትም ይላል መግለጫው አክሎ በጋራ የሚቋቋመው አመራር የኢትዮጵያ ሕዝቦች ከወቅቱ አገዛዝ ነጻ እስኪወጡ ድረስ እንቅስቃሴውን ይመራል። ሌሎች ብዙ ዕቅዶችም እንዳሉት ተዘርዝሯል። ይህ አሁን በቅርቡ ለንደን ላይ በሕዝቦች ኅብረት ለነጻነትና ለዲሞክራሲ PAFD በተባለው ድርጅት የተጠራው ጉባኤ ከዚህ ቀደም በተለያዩ ጊዜያት ከተጠሩት ስብሰባዎች በምን ይለያል? አቶ ዮሲያስ ነጋሽ የታጠቅ ኢትዮጵያ ለአንድነትና ለዲሞክራሲ ከፍተኛ አመራር አባል ያብራራሉ።
የኛ ከሌሎቹ ልዩነቱ ምንድን ነው? በአሁኑ ጊዜ ማንኛውንም የሆነ ቅድመ ሁኔታዎችን በሙሉ 100% አንስተናል። ኢትዮጵያዊ ከዛች ሀገር መጥቶ በተለያየ ደረጃ ተቋቁሞ በሲቪክም ይሁን በፖለቲካም ይሁን በሃይማኖትም ይሁን ፕሮፌሽናልም ይሁን የተዘራጁ በዛ ጉዳይ ላይ ኢኳል ስቴክሆልደር ናቸው። አንዳንድ ጊዜ አንዳንድ ስብሰባዎች ሲካሄዱ በኢትዮጵያ ሉዓላዊነት የሚያምን በዚህ የማያምን በዚህ የሚገባ የሚባል የተለያዩ ነገሮች የሚቀምጡ ነገሮች አሉ እና እኛ ግን እንደዛ አላስቀመጥንም።
የኛ እምነት ምንድን ነው? ሁሉም ኢትዮጵያዊ የሆነ ሁሉ በማንኛውም ድርጅት ውስጥ ሲታቀፍ መጥቶ በአንድ ጠረጴዛ ዙሪያ ቁጭ ብሎ ተነጋግረን በህብረት የምንጓዝበትን መንገድ አብረን መክረን አብረን ሀሳቦቻችን ተቻችለን ልዩነቶቻችንን ወደ ጎን አስቀምጠን በህብረት የምንንቀሳቀስበትን መንገድ አብረን መተለም አለብን፣ አብረን መወሰን አለብን የሚለው ትልቁ እምነት ነው።
ለመሆኑ የዚህ ጉባኤ ዓላማ ምንድን ነው? አብዛኞቹ መሳሪያ አንስተው የትጥቅ ትግል ያካሂዳሉ። ሌሎች በብዛት ኢትዮጵያ ውስጥ ያሉ ተቃዋሚዎች ደግሞ የምናካሂደው ሰላማዊ ትግል ነው ይላሉ። እና የእናንተ ጉባኤ ዓላማ ምንድን ነው? ለዶክተር በርሲሳ ባሪ የቀረበ ጥያቄ ነበር። ዶክተር በርሲሳ የኦሮሞ ነጻነት ግንባር ኦኤልኤፍ ማዕከላዊ ኮሚቴ አባል ናቸው ከለንደን።
የዚህ ጉባኤ ዓላማ ሁለቱንም ነው። እንደሚታወቀው የአሁኑ የወያኔ አገዛዝ ህዝቡን የኢትዮጵያን ህዝብ ከዳር እስከ ዳር ነው የጎዳው። በከፍተኛ ችግር ውስጥ ነው ህዝቡ ያለው። ግማሹ በትጥቅ እየተዋጋ ነው፣ ሌላ ደግሞ በሰላማዊ መንገድ እየተዋጋ ነው። ያም ሆነ ይህ የዚህ ኮንፈረንስ ዓላማ የተቃዋሚ ኃይሎችን የትጥቅም ይሁን ያለ ትጥቅ በሰላማዊ የሚታገሉትን በሙሉ ማቀናጀትና ይሄን መንግስት ህዝቡ ጫንቃ ላይ ለመጣልና የወደፊቷን አዲስቷን ኢትዮጵያ እንዴት ተባብረን እንደምንገነባ ለመወያየት ነው ዋናው ዓላማው።
የኦጋዴን ነጻነት ግንባር ከመንግስት ጋር ከዚህ ቀደም ንግግሮች ማካሄዱን ደግሞ አቶ ሐሰን አብዱላሂ አስረድተዋል። የግንባሩ የሥራ አስፈጻሚ ኮሚቴ አባልና የኢንፎርሜሽን ዘርፉ ኃላፊ ናቸው።
እንደምታውቀው ከአሁን በፊት የቀድሞ የኬንያ ፕሬዚደንት በጠየቁ መሰረት 2012 ዓ.ም ከስድስት ዓመት በፊት ማለት ነው ድርድሩ ጀምረን ነበረ እና ያ ድርድር የተቋረጠበት ምክንያት የኢትዮጵያ መንግስት የይስሙላ የተጻፈውን የኢትዮጵያ ህገ መንግስት ትቀበላላችሁ ብሎ ነው ጠየቀን። እኛ ደግሞ ይሄ ተቀባይነት የለውም መፍትሄም ሊሆን አይችልም ብለን ነው ረግጠን የወጣ ነው። እንደገና በአዲስ መልክ እንዲጀመር ነው የኬንያ ፕሬዚደንቱ የጠየቁት እና ያንን ኢንተርናሽናል ኮሚኒቲ እና ኬንያን ፕሬዚደንት በማክበር ሶስት የእኛ ልኡካን ቡድኖችን ልከ ነበረ እና ሰው ያውቃል ወያኔ በአሁኑ ሰዓት ይህንን ድርድር ለመክፈት የፈለጉት ለይስሙላ ነው እንጂ ከልባቸው የመነጨ ንግግር እና ድርድር እንዳልሆነ ሁሉም ያውቃል። እኛ ደግሞ ምን አይነት ታክቲኮች እንዳላቸው በደንብ ነው የምናውቀው እንገነዘባለንም። ግን በኢንተርናሽናል ኮሚኒቲ በጠየቁን መሰረት ድርድር ለይስሙላ ብለን ነው እንጂ ከነሱ ጋር መደራደር ጊዜውም አይደለም። እነሱ የሚፈልጉትም ሴራዎችን በደንብ ነው የምናውቃቸው። ያንን ሴራ ለመክሸፍ ብለን ነው እኛ እዛ ሶስት የልኡካን ቡድኖቻችን የላክ ነው እንጂ ከማን ጋር ነው የምንደራደረው? ከቲፒኤልኤፍ ጋር ነው የምንደራደረው? ከኢጋድ ጋር ነው የምንደራደረው? ቲፒኤልኤፍ ራሱ ተከፋፍሏል እና ከማን ጋር ነው ድርድር የምናካሄ ነው? አዲስ ፕሮፓጋንዳ እና ህዝቡ ሊጠራጠረስ በራሱ ለማድረግ ነው ብለው የከፈቱት እንጂ እኛ ደግሞ ይህን እናውቃለን እና አሁንም ምንም አይነት ውጤትም አላሳይም፣ ምንም ስምምነትም አልተደረሰም። ያ ለፕሮፓጋንዳ እና ህዝቡን እርስ በራሱ ሊጠራጠር እና የተለያዩ ድርጅቶች አጋር ድርጅቶች እና የኦሮሞ ህዝብና የሶማሌ ህዝብ ወንድማማዎች እና ህዝባማዎች እንዲጋጩ ያደረጉበት አንዱ ሴራ ስለሆነ ይህንን ከምንም አድርገን አልቆጠር ነው።
በቅርቡ በሶማሌ እና በኦሮሚያ ተጎራባች ህዝቦች መካከል በተፈጠረ ግጭት በብዙ መቶ ሺዎች መፈናቀላቸውና ህይወት መጥፋቱን ተዘግቧል። ስለዚህ የሚነግሩን አለ? ሌላ የቀረበላቸው ጥያቄ ነው።
ይህ ድርጅት ከመፈጸሙ በፊት የኛ ድርጅት የኦጋዴን ነጻነት ግንባር ጋዜጣዊ መግለጫ አውጥቶ ነበረ ስለዚህ ጉዳይ ወያኔ ያቀራቸው ሴራዎች መሆኑን ህዝቡ ከወዲህ አውቆ እርስ በራሳቸው እንዳይጋጩና ያላቸውን ኃይል አጣምረው ወደ ወያኔ እንዲያዞሩ ነበረ የጠየቅናቸው። ግን ያ አልተሳካም። ልዩ ፖሊሶችና ኦቢዲዎቹ የሚያዛቸው የወያኔ ጀነራሎች ናቸው። የሶማሌና የኦሮሞ ጦርነት ሳይሆን ወያኔ ራሱ የፈጠረው ጦርነት ነው እና ይህ መታወቅ አለበት። በጣም ነው እኛ ያስበነው። ምክንያቱ ያ ሁሉ ህዝብ በወያኔ አዛዥነት የእኛን ህዝብ እንደመሆኑ ቆጥሮ እርስ በራሱ አጋጭቶ ራሱ ጊዜ ለማሻመት እና በስልጣን ለመቆየት ሆን ብሎ የተደረገ ሴራ ስለነበረ በተለይም ለሆዳቸው የሚያርዱ ይህንን ሴራ ለወያኔ ግብስ ያደረሱላቸው በጣም ነበረ ያሳዘነን እና ወያኔ ራሱ ጠቡን ጭሮ እንደገና መጥቶ እንደ ሽማግሌ ቀርቦ እናስማማቸዋለን ብሎ የኦሮሚያ ክልል ፕሬዚደንት እና የሶማሌ ክልል ፕሬዚደንት አምጥቶ አንድ ላይ ሲያነጋግራቸው ይታያል እና ያ ሆን ብሎ ለፕሮፓጋንዳ እንዲያገለግላቸው የሚጠቀሙበት ጉዳይ ነው እንጂ ለህዝቡ አስበው አይደለም። በተለያዩ አካባቢዎች የኦሮሚያና የሶማሌ ድንበር ወንድማሞች እና እህትማሞች እና ብዙ ነገሮችን የሚጋሩ ሁለት ብሔረሰቦች በቋንቋም በባህልም አብሮ ለብዙ ዘመናት የኖሩ ስለነበረ የሀገር ሽማግሌዎች ነበረ ያን ችግር በቶሎ የሚፈትሱ የነበረው። ግን አሁን እንደ ኮንቬንሽናል ወር ሁለት ሀገሮች እንደሚጣሉ አይነት ተደርጎ እርስ በራሱ በመትረየስ በመድፍ እየተዋጉ ይሄ እንኳን የሚጠበቅ ጉዳይ አልነበረም።
በመጨረሻም የሲዳማ ብሔራዊ ነጻነት ግንባር የስራ አስፈጻሚ ኮሚቴ አባልና የውጭ ጉዳዮች ኃላፊ አቶ ደምቦባ ናቲዬ ወደፊት ስለሚያልሟት ኢትዮጵያ አጠር ያለ ማብራሪያ ሰጥተዋል።
ኢትዮጵያ መልቲ ኤትኒክ አገር ስለሆነች የህዝቦች ማንነት በማንነታቸው የሚኮሩባት አገር፣ ህዝቦች በጋራ ባህላቸው ተከብሮ
ቋንቋቸው ተከብሮ ማንነታቸው ተከብሮ የኮሩ ሆኖ ባህላቸውን የሚያሳድጉበት ሚንስ ተመቻችቶላቸው በራሳቸው ሪሶርስስ ራሳቸው ተጠቃሚ ሆኖ በግለሰብ ደረጃ ደግሞ እንደ ግለሰብ በኢትዮጵያ ውስጥ በነጻነት ከቦታ ወደ ቦታ ተንቀሳቅሶ መኖር የሚችሉበት ኮሌክቲቭ ራይት ደግሞ በህዝብ ደረጃ አንደኛውም አከል ሆኖ የኔ ሀገር ነች ኢትዮጵያ የኔ ነች ያንተ አይደለችም እየተባለ አንዱ ተገፍቶ አንዱ ማዕከል መጥቶ የራሱን ሐሳብና የራሱን አይዲያ ዲክቴት የማያደርግባት ኢትዮጵያ በማንነታቸው ኢትዮጵያን ኮርቶ ሁሉም መጥቶ አንድ ላይ እጅ ለእጅ ተያይዞ የሚገነቧት ትልቋን ኢትዮጵያ ታላቋን ኢትዮጵያ ለሁሉም የምትሆን የሰዎች መብት የመናገር መብታቸው የመጻፍ መብታቸው የመሰብሰብ መብታቸው እና የህግ ልዕልና የተከበረባት አገር መንግስት በድምጽ ብልጫ የሚመረጡበት በህዝቦች ምርጫ የሚመረጡባት አገር እንድትመሰረት ነው ምኞታችን። ይሄ ደግሞ ይቻላል።
አድማጮች፣ ይህን ጉባኤ በዋናነት ካመቻቹት ድርጅቶች መካከል ያንደኛውን አባል ከመንግስት በኩል ተወካይ እንዲኖር ጥረት አድርጋችኋል ወይ ብለን ጠይቀን ነበር። ጉባኤው ሁሉን አሳታፊ ስለተባለ ነው ይህን ጥያቄ ሰነዘር ነው የተሰጠን ምላሽ። አሁን ያለው መንግስት የችግሩ አካል በመሆኑ ይሳተፍ አይሳተፍ በሚለው ላይ ክርክሮች ተካሂደዋል። ገና ውሳኔ አልተሰጠበትም። በቀጣይ ስብሰባ ላይ ይገለጻል ብለውናል። ጉባኤው ወደ ተካሄደበት ለንደን የኢትዮጵያ ኤምባሲ ሞክረናል የሚያውቁት ነገር ካለ ብለን ስላልተጋበዝን የምናውቀው ነገር የለም ተብለናል።
ሰለሞን ክፍሌን ለዲሞክራሲ ዝግጅቱ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን የተሻለ አስተዳደርና የጠራ የፖለቲካ ንግግር በሀገሪቱ ውስጥ ሊሰፍን የሚችልበትን ሁኔታ የፖለቲካ ፓርቲዎች እንዲፈጥሩ ለማገዝ የተጀመረውን አዲስ አሰራር መቀላቀላቸውን በመግለጽ ይነሳል የዛሬው ርዕሰ አንቀጽ። ይህ እንቅስቃሴ የናይጄሪያ ፖለቲከኞችና የዓለም አቀፍ ሪፐብሊካን ኢንስቲትዩት ፕሬዚደንት ዳንኤል ትዊኒንግ የሚገኙበት ነው። እንቅስቃሴው በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID የሚደገፍ ነው። ይህ ስለ USAID በዓለም አቀፉ ሪፐብሊካን ኢንስቲትዩት IRI ተግባራዊ የሚደረግ የምላሽ ሰጪነት መርሃ ግብር ዋና ዋና የሚባሉት የሀገሪቱ የፖለቲካ ፓርቲዎች ለየሚወክሏቸው የህብረተሰብ ክፍሎች ጥያቄዎችና አስተያየቶች ፈጥነው ምላሽ መስጠት እንዲችሉ ለማብቃት የታሰበ መሆኑን ርዕሰ አንቀጹ ጠቁሟል። መርሃ ግብሩ በሦስት ዓመታት ውስጥ ተግባራዊ የሚደረግ $5.5 ሚሊዮን ፕሮጀክት ሲሆን ከፊት የሚመጡት ምርጫዎች በሰላማዊ ተሳትፎ እንዲካሄዱም ለማገዝ የታሰበ መሆኑን ርዕሰ አንቀጹ አክሎ አመልክቷል። አዲሱ እንቅስቃሴ ተፎካካሪዎቹ ፓርቲዎች የሰፋ የዜጎች ውክልና እንዲኖራቸውና በመንግሥት መርሃ ግብሮች ላይም የተሻለ ክትትልና ቁጥጥር እንዲኖር የሚያግዝ ነው። የፖለቲካ ፓርቲዎችንና የሚወክሏቸውን የሕዝብ ክፍሎች መስተጋብር ድግግሞሽና ጥንካሬም ለማብዛትና ለማክረር በፓርቲዎቹ መሪዎችና በእጩዎች እንዲሁም በሁሉም ደረጃዎች ባሉ የጽህፈት ቤቶች ሠራተኞች መካከል የተሻለ ግንኙነት እንዲኖርም ያልማል። እንቅስቃሴው በርዕሰ አንቀጹ መሠረት የተገፉ ቡድኖች በፖለቲካው ሂደት ውስጥ በፓርቲዎቹ በራሳቸው ውስጥም ይበልጥ ተሳታፊ እንዲሆኑ ለማድረግም መርሃ ግብሩ እንደሚሠራ ተናግሯል። ርዕሰ አንቀጹ ይህ ምላሽ ሰጪ የፖለቲካ ፓርቲዎች መርሃ ግብር የሰላምንና የሁከት አልባ ፖለቲካን መልእክት በምርጫ ሂደቶች ውስጥ ለማሰራጨትና ለማስፋትም የታሰበ ነው። ከምርጫ ጋር የሚገናኙ ሁከቶች ሲጠነሰሱና ሲጸነሱ አንስቶ ለመተንበይ ይረዳል። ከፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ጋር በተያያዘ ግጭቶችን በማጥናትና በመከታተል ሊፈጠሩ የሚችሉ የሁከት አጋጣሚዎችን ለመቀነስም እንዲቻል ለማድረግ ያገዛል። በዚህ ፕሮጀክት ላይ ከአይአርአይ ጋር በመስራት ፓርቲዎቻችን ይበልጥ ጠንካራ፣ ይበልጥ ውጤታማ፣ ናይጄሪያውያን ለሚፈልጉት ሁሉ ፈጣን ምላሽ ሰጪዎችና የነቁም ይሆናሉ ብለዋል የናይጄሪያ ፓርላማ የሕግ መወሰኛ ምክር ቤት ምክትል ፕሬዚደንት አይክ ኤኬሬማዱ። ይህ ድንቅ ተነሳሽነት በሳቸው አባባል ፍሬያማ እንዲሆንም የብሔራዊው ሸንጎ እገዛና ትብብርም የጠነከረ እንደሚሆን የሴኔቱ ምክትል ፕሬዚደንት አረጋግጠዋል። ተከታዮች እንዲኖሯችሁ ከፈለጋችሁ
ስትናገሩ ትክክል ያልሆነውን ብቻ አትናገሩ። ለወደፊቱ ምን ትክክለኛ ነገር እንደምታከናውኑም ተናገሩ ብለዋል የዩናይትድ ስቴትስ አምባሳደር ሲሚንግተን ለተሰበሰቡት ፖለቲከኞች። አምባሳደሩ ቀጠሉ፣ የምታከናውኑት ትልቁ ትክክለኛ ነገር ደግሞ አባሎቻችሁ እጆቻቸውን አስተባብረው ናይጄሪያን የተሻለች እንድትሆን ያደርጉ ዘንድ ማነሳሳትና ማነጽ ነው። ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ፕሮግራማችንን ከመፈጸማችን በፊት ዋና ዋና ዜናዎችን ላስታውስ። የኢህአደግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ ለፊታችን እሁድ መጋቢት 2 2010 ቀጠሮ ይዟል። ኤርትራ ውስጥ የአንድ የፖለቲካ እስረኛ ሞት በአገሪቱ የድብቅ እስር ቤቶች ስርዓት ላይ ብርሃን እንዲፈነጥቅ ምክንያት ሆነ። የሀገሪቱ መንግስት በሚስጥር ይዟቸዋል በሚባሉ እስር ቤቶች ውስጥ ከ16 ዓመታት በላይ ለሚሆን ጊዜ የመንግስቱ መስራች የሆኑ ፖለቲከኞች ሁሉ ታስረው እንደሚገኙ ተገልጧል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ በ6 የአፍሪካ ሀገሮች ለሚያደርጉትና ለ7 ቀናት በሚዘልቅ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ አቀባበል አድርገውላቸዋል። የሮማ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ተራማጅ ይባሉ ለነበሩት ለሟቹ የኤል ሳልቫዶር ጳጳስ ኦስካር ሮሜሮ የቅድስና ማዕረግ ሰጡ። ጳጳሱ በአገራቸው ይደርስ የነበረውን ጭቆናና አመጽ በግልጽ ይቃወሙና ያስተምሩም ስለነበር በዚህ ምክንያት መገደላቸው ታውቋል። ምስራቃዊ አፍጋኒስታን ውስጥ በደረሰ የአጥፍቶ ጠፊ ጥቃት ከሞቱት 3 ሰዎች መካከል አንዱ ከፍተኛው የክፍለ ሀገሩ ባለስልጣን ሲሆኑ የምስራቃዊ ናንጋራ ክፍለ ሀገር ዋና ከተማ ጀላላባድ የደረሰው ጥቃት ኢላማ ያደረገው እኒሁ ባለስልጣን ነበር ተብሏል። ዜናው አበቃ።
አዲሱ ዜና ያብቃ እንጂ ታዲያ ጥቂት ደቂቃዎች አሉን። ቀደም ብለን ማጫወት ያልቻልነውን የዕለቱን ዜማ ጋብዘን ብንሰናበትም ይመስላል።
ጥሩ ነው እኮ ሰዓት የለም ብዬ ነው ዜናውን ያወጣው።
ይበቃል።
ይቀጥል ሙዚቃ።
የሺ ደመላሽ ነች ትኩስ እና በራል ይያለች ምታዝናናን። አድማጮች እኛም ለምሽት ያዝነውን በዚህ በጀመርነው በኢሺ ዜማ ነው የምንሰናበተው። አስተናጋጆች አሉ አከብደና
አዲሱ አበበን።
ትግርኛ ስርጭት ይከተላል ከኢሺ ዜማ። በእኛ በኩል ሰላም።